Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ሄኖክ ሰማእግዜር ነኝ። ከእረፍት ተመልሻለሁ። እንዴት ሰነበታችሁ? ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ያካተትናቸውን ጉዳዮች በአጭሩ እንንገራችሁ።
የሰማያዊ ፓርቲ ልሳን የነበረው የነገረ ኢትዮጵያ አዘጋጅ የነበረው ጌታቸው ሽፈራው ለአቃቤ ሕግ በቀረበበት የሽብር ወንጀል መሳተፍ ክስ የመቃወሚያ መከላከያውን ለፍርድ ቤት በዛሬው ዕለት አቅርቧል።
ካለ መናገር ደጃዝማችነት ይቀራል ሲባል ሰምታችኋል። የመናገርን ጥቅም የተመለከተ አንድ ዘገባ ማሰናድተን።
By their nature, they prefer to learn independently and autonomously.
በተፈጥሯቸው ለብቻ ሆኖ ማጥናትን እንዲሁም ራሳቸውን ከራሳቸው ጋር ለማወያየት ረጅም ጊዜን ይፈልጋሉ። ከቡድን ጋር ሆኖ ማጥናትን በፍጹም አይሹም። ራሳቸውን ወደ መሬት አቀርቅረው መፍታት ያለባቸውን ውስብስብ ነገር ደጋግመው ያስባሉ።
በዚህ ላይ ዘገባ ይኖረናል። በምርጫ 97 ወቅት ትልቁ የተቃዋሚ የፖለቲካ ፓርቲ እንደነበረ የሚነገረው መያድ አዲስ መሪ መርጧል።
አሁን የተበታተነውን በየቦታው የተበታተኑትን የመላው ኢትዮጵያ አንድነት ድርጅት ደጋፊዎችና አባላት አንድ ላይ ተሰባስበው ጠንክረው ድርጅታችንን ወደ ከፍተኛ ጥንካሬ ወደ ነበረበት 97 ያደርሱታል ብዬ ስለምገምት በዚህ ላይ በከፍተኛ ደረጃ ሰራሉ ብዬ ገምታለሁ።
የድርጅቱ አዲስ ሊቀመንበር ዶክተር በዛብህ ደምሴ በድርጅቱ የተከሰቱ ልዩነቶችና መከፋፈልን በአንድነት ለማጠናከር እንደሚሰሩ ገልጸዋል። ዝርዝሩን ይዘናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የቀድሞዋ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በያኔው ተፎካካሪያቸው ባራክ ኦባማ መሸነፋቸውን ተቀብለው የምርጫ ዘመናቸውን ባበቁ ልክ በስምንት ዓመቱ በ2006 ዓ.ም ፕሬዚዳንታዊ ምርጫ የዲሞክራቲክ ፓርቲ ተወካይ ሆነው መቅረባቸውን ትላንት ማታ ብሩክሊን ኒውዮርክ ውስጥ አረጋግጠዋል። ሂላሪ ክሊንተን ከቬርሞንቱ ሴናተር በርኒ ሳንደርስ ያልተጠበቀውን ጠንካራ ፈተና ለወራት ተቋቁሞ ከቆዩ በኋላ ትላንት ማታ የዲሞክራቲክ ፓርቲያቸውን እጩነት ለማግኘት በተካሄደው ቅድመ ምርጫ ማሸነፋቸውን አውጀዋል።
Tuesday night. Thanks to you, we've reached a milestone. First time.
ምስጋና ይድረሳችሁና እንሆ በሀገራችን ታሪክ ለመጀመሪያ ጊዜ ሴት የዩናይትድ ስቴትስ ፕሬዝዳንት የአንድ አብይ ፓርቲ እጩ በመሆን ከፍተኛ ድል አስመዝግበናል ብለዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በፕሬዝዳንታዊ ምርጫው የዲሞክራቲክ ፓርቲያቸውን ውክልና ለማግኘት ያላቸውን አስፈላጊውን ለተወካዮች ቁጥር ያለፉት በኒው ጀርሲ የተካሄደው ቅድመ ምርጫ ውጤት ይፋ ከመደረጉ በርካታ ሰዓታት አስቀድሞ ነው። በትላንቱ ታላቁ የማክሰኞ ቅድመ ምርጫ ኒው ጀርሲን ጨምሮ የስድስት ክፍለ ግዛቶች መራጮች ድምጽ ሰጥተዋል። ክሊንተን በዚሁ የድል ንግግራቸው ወቅት ራሳቸውን ዲሞክራሲያዊ ሶሻሊስት ሲሉ የጠሩትን ዋና ተቀናቃኛቸውን በርኒ ሳንደርስን ላካሄዱት ጠንካራ የምርጫ ዘመቻ እንኳን ደስ ያሉ ብለዋል። ወደ ቤጂንግ ቻይና በሌላ ዜና ስናመራ ወደ ቤጂንግ ያመራ የነበረ የግብጽ አየር መንገድ አውሮፕላን ውስጥ ቦምብ ተገጥሟል የሚል ማስጠንቀቂያ በመድረሱ ዛሬ ማለዳ ኡዝቤኪስታን ላይ አውሮፕላኑ በአስቸኳይ እንዲያርፍ ተደርጎ ነበር። ነገር ግን የደረሰው ማስጠንቀቂያ የውሸት መሆኑ በመረጋገጡ አሁን ጉዞውን ለመቀጠል እየተዘጋጀ ነው ሲሉ አንድ ባለስልጣን ተናግረዋል። ከፓሪስ ወደ ካይሮ ይበር የነበረው የግብጽ አየር መንገድ አውሮፕላን ባለፈው ወር በሜዲተራንያን ባህር ላይ ወድቆ ከተከሰከሰ ወዲህ የግብጽ የአውሮፕላኖች የቦምብ ዘመቻ ወይም ዛቻ ሲደርስባቸው ቆይቷል። ነገር ግን ሁሉም የውሸት ዛቻዎች ሆነው ተገኝተዋል። በመጨረሻም ሱዳን ሰዎችን ህገ ወጥ በሆነ መንገድ ወደ ኢጣሊያ የማሸጋገር መረብን በማስተባበር የሚጠረጠር አንድ ሰውን እንዳሰረች የኢጣሊያ ፖሊሶች ዛሬ ተናግረዋል። የማነ ይድጎ መርድ የተባለ የ35 እድሜ ያለው ኤርትራዊ ወጣት ነው ባለፈው ወር ማብቂያ ላይ ካርቱም ውስጥ እንደታሰረ የታወቀው። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ምሽቱ ቀዳሚ የጋቢና ዝርዝር ስናልፍ የሰማያዊ ፓርቲ ልሳን የነገረ ኢትዮጵያ አዘጋጅ የነበረው ጌታቸው ሽፈራው ለአቃቤ ሕግ ባቀረበበት በሽብር ወንጀል የመሳተፍ ክስ መቃወሚያ ለፍርድ ቤት አቅርቧል። የአቃቤ ሕግን ምላሽ ለመቀበል ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል ይለናል መለስካቸው አመሀ ከአዲስ አበባ ባደረሰን ዘገባ።
ነገረ ኢትዮጵያ በተሰኘው የሰማያዊ ፓርቲ ልሳን በዋና አዘጋጅነት ሲሰራ የቆየው ጌታቸው ሽፈራው አቃቤ ሕግ የመሠረተበትን የሽብር ወንጀል ክስ መቃወሚያ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት 14ኛ ወንጀል ችሎት በጽሑፍ አቅርቧል። የአቶ ጌታቸው የክስ መቃወሚያ ማመልከቻ ሦስት መሠረታዊ ነጥቦች ናቸው ያላቸውን ይዟል። የተከሳሹ የክስ መቃወሚያ ማመልከቻ እንደሚለው ከሆነ አቃቤ ሕግ ባቀረበው ክስ ተጥሷል በሚል የገለጸው የወንጀል ሕግ ድንጋጌና የሰጠው ዝርዝር የማይጣጣም ነው። ይህም ማለት በወንጀል ጉዳይ በሚቀርብ ክስ ስለ ወንጀሉና ስለ ወንጀሉ ሁኔታ የሚሰጠው ዝርዝር ወንጀለኛው የፈጸመውን ተግባር ወንጀል ከሚያደርገው ሕግ አነጋገር ጋር በጣም የተቀራረበ መሆን አለበት። እንደ አቶ ጌታቸው ሽፈራው የክስ መቃወሚያ የአቃቤ ሕግ ክስ ይህን አስገዳጅ የሕግ ድንጋጌ አያሟላም። ስለሆነም ክሱ እንዲሰረዝለት ለፍርድ ቤቱ አመልክቷል። ሁለተኛው የተከሳሽ መቃወሚያ ነጥብ ደግሞ የሕጋዊነትን መርህ መሠረት በማድረግ የቀረበ መቃወሚያ እንደሆነ ከማመልከቻው መገንዘብ ይቻላል። እንደ ማመልከቻው ሙግት ከሆነ አንድ ድርጊት ወንጀል ነው ሊባልና ሊያስቀጣ የሚችለው በቅድሚያ ድርጊቱ እንዳይደረግ በሕግ የተከለከለ ወይንም እንዲደረግ የታዘዘ እንደሆነና ተከሳሹ ሆን ብሎ ወይንም በሚያስቀጣ ቸልተኝነት እንዳይደረግ የተከለከለውን ያደረገ ወይም እንዲደረግ የታዘዘውን ያላደረገ መሆኑ ሊገለጽ ይገባል ይላል። የአቃቤ ሕግ የክስ ማመልከቻ ይህን በግልጽ የሚጻረር በመሆኑ የቀረበብኝ ክስ እንዲሰረዝልኝ ሲል አቶ ጌታቸው አመልክቷል። በመጨረሻውም በአቃቤ ሕግ የክስ ማመልከቻ ላይ ግልጽ ያልሆኑ ነጥቦች ናቸው ያላቸውን ዘርዝሯል። የተከሰሰበትን ወንጀል ለይቶ አውቆ መልስ ለመስጠት እንዲችልም የጊዜ የቦታና ሌሎች ዝርዝር ሁኔታዎችን አቃቤ ሕግ አሟልቶ እንዲያቀርብ፣ ያ ካልሆነ ደግሞ ክሱ ተሰርዞ በነጻ እንዲሰናበት አመልክቷል። ፍርድ ቤቱ ማመልከቻውን ተቀብሎ አቃቤ ሕግ መልሱን እንዲያቀርብ ለሰኔ 15 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ ጌታቸው ሽፈራውን ግንቦት ሰባት ተብሎ ከሚጠራው የሽብር ቡድን አመራሮች ጋር በፌስቡክና በስልክ ግንኙነት በመፍጠር የተለያዩ መረጃዎችን በማስተላለፍ የሽብር ወንጀል ፈጽመዋል በሚል ቀደም ሲል ክስ እንደመሠረተበት አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody
ተናገሩ፣ ራሳችሁን ወደ መድረክ አውጡ፣ ከአሜሪካ ማህበረሰብ ራስን መግለጽ ጥቅሙ ምን ያህል እንደሆነ እንማር ይላል ቀጣዩ ዘገባ። ምናልባት ላይናፋር ሰዎች ስለ ራስ መናገር ይከብድ ይሆናል። የስነ ልቦና ተመራማሪዋ ሱዛን ኬን ስለ ራሳዊ ገለጻ መናገር ባትችልም ለመሰሎቿ ያላቸውን በሰዎች ፊት መግለጽ ለማይችሉት ተሟጋቾን አቀርባለች። እንደ አውሮፓውያን ዘመን አቆጣጠር በ2012 ባሳተመችው መናገር ስኬት እንደሆነ በመግለጽ አስቀምጣለች። ኬን በመጽሐፏ አዳጊ ወጣቶችን ዓላማ በማድረግ ከዝምታ ይላቀቁ ዘንድ መፍትሄ ያለችውን በማስተማር ላይ ትገኛለች። የኬን መጽሐፍ ዓላማ ወላጆችና አስተማሪዎች ራስን መግለጽ ምስጢራዊ ኃይል እንደሆነ እንዲገነዘቡና አዳጊ ወጣቶቹን በተሻለ ራሳቸውን ሰዎች ፊት ማስተዋወቅ እንዲችሉ የሚረዳ ነው። ፋይዛ ኤልመስሪ የዘገበችውን መስታወት አረጋው ታቀርበዋለች።
ራሳቸውን መግለጽ የማይችሉ ልጆች አይናፋር ናቸው ማለት አንችልም። እንደውም የማህበረሰቡን በጎ ጎንም ሆነ ደካማ ጎን መመልከት የሚችሉ ንቁ ሰዎች ናቸው። ነገር ግን በአብዛኛው ለብቻቸው መሆን የሚያስደስታቸው፣ ጸጥ ያለ ስራን የሚመርጡ ወይንም ከአንድ ጓደኛ ጋር ብቻ መሆን የሚመቻቸው ናቸው። ሱዛን ኬን እንደምትለው በዚህ ጊዜ ነው ኃይላቸው የሚበረታው። እንደነዚህ አይነት ልጆች የሰዎች ንግግር የበዛበት ቦታ ወይም የሰዎች ንግግር መሃል ለረጅም ጊዜ መቆየት አይችሉም።
If you imagine an introvert going to a party, in a party where they're having a good time, and at the end of 2 hours, you kind of start to wish that you were home in your pajamas because your battery is running low.
ብቸኝነት የሚወዱ ሰዎችን ግርግር ካለበት ድግስ መሃል ብንተዋቸው፣ ምናልባትም ከሁለት ሰዓት በኋላ ያሉበት ቦታ ሰልችቷቸው ለብቻቸው በቤታቸው በነጻነት የሚመቻቸውን ልብስ ለብሰው እንደፈለጋቸው መሆንን ሲመኙ እናገኛቸዋለን። በቀላሉ መግባባት የሚችሉና የሰዎች ግርግር የማይረብሻቸው ሰዎች ጫጫታ በበዛበት ቦታ እንደውም ከሌላ ቀን በሞቀ ሁኔታ ቀኑን ሲያስተናግዱት እናያለን። እኚዎቹ የግርግሩ ሰዓት እንዲራዘምላቸው ከፍተኛ ፍላጎትም አላቸው። የሰው ልጅ የሰውነት እንቅስቃሴ ከአእምሮ ጋር ምን ያህል የተያያዘ እንደሆነ ከዚህ መገንዘብ እንችላለን።
በሀገራችን ካለመናገር ደጃዝማችነት ይቀራል እንደሚሉ በሰዎች ፊት ራሳቸውን ከመጠን በላይ መግለጽ የሚችሉትን ከማይችሉት ጋር በማወዳደር የሚችሉት በህይወታቸው የተሳካላቸው ናቸው ብሎ መደምደም ይከብዳል።
If you look around, you know, you see introverts contributing to this culture in all kinds of ways, you know, people like Bill Gates and J.K. Rowling and Dr. Seuss, you know, any number of people you could name who are introverts contributing.
በዙሪያ ያሉትን ስትመለከት ስለ ስራቸው የማያወሩ ነገር ግን በማህበረሰብ ውስጥ ከፍተኛ እንቅስቃሴን የሚያደርጉ ናቸው። እንደ ምሳሌ ብንወስድ ከዓለማችን ቁንጮ ሀብታሞች መካከል ቢል ጌትስ፣ የታዋቂው የሃሪ ፖተር ፊልምና መጽሐፍ ደራሲ ብሪታናዊቷ ጄኬ ሮሊንግ፣ እንዲሁም አሜሪካዊው የህፃናት መጽሐፍ ደራሲ ዶክተር ሱስ ለዓለማችን ትልቅ ሚናን እየተጫወቱ ካሉ ሰዎች መካከል ከብዙዎቹ ጥቂቶቹ ናቸው። ስለ ስራቸው ብዙ መናገር የማይችሉ ነገር ግን በየሙያቸው ከራሳቸው አልፈው ለሌሎች የደረሱ ግለሰቦች በርካታ ናቸው። እኚህን ሰዎች በማየትና እንደ ሞዴል በማስቀመጥ እንደነሱ ራስን መግለጽ አለመቻል ከስኬት አያግድም ማለት አንችልም። ዘመኑ ራስን በመግለጽ ላይ የተመሰረተ በመሆኑ በተለይም ህፃናትና አዳጊ ወጣቶች ራሳቸውን እንዴት መግለጽ እንዳለባቸው መንገዱን ልናሳያቸው ይገባል።
እንደ ኬን አገላለጽ ራሳቸውን ለሌሎች በመግለጽ ረገድ አሜሪካውያን ከሌሎች ሀገር ሰዎች የተሻሉ ናቸው። ራስን መግለጽ አለመቻል ምክንያቱ ምን እንደሆነ ለማረጋገጥ ኬን በመቶዎች የሚቆጠሩ አዳጊ ወጣቶችን፣ ወላጆችንና አስተማሪዎችን አነጋግራ ነበር። የተረዳቸው ነገር ቢኖር ራስን ያለ መግለጽ የብቃት ማነስ መገለጫ እንዳልሆነ ነው። በተለይም በአስተዳደራዊ ስራ ላይ እኒ ሰዎች ቢሰማሩ ስኬታማ እንደሆኑ ልታረጋግጥ ይችላለች። ኬን በመጽሐፏ ለወላጆችና ለአስተማሪዎች ግልጽ ይሆንላቸው ዘንድ ራስን ያለ መግለጽና ከሰዎች ጋር ብዙ የመግባባት ብቃታቸው ከደጅ ይልቅ ቤት ለመሆን ፍላጎት እንዳላቸውና በአጠቃላይ ስሜታቸው እንዳይጎዳ እንዴት መጠንቀቅ እንደሚገባ ለመግለጽ ሞክራለች። ለብቻቸው መሆን በሚፈልጉበት ሰዓት ጊዜ መስጠት እንደሚያስፈልግም አበክራ ተናግራለች።
By their nature, they prefer to learn independently and autonomously They don't want to be learning calculus in a group. They want to be putting their heads down and thinking a problem through.
በተፈጥሯቸው ለብቻ ሆኖ ማጥናትን እንዲሁም ራሳቸውን ከራሳቸው ጋር ለማወያየት ረጅም ጊዜን ይፈልጋሉ። ከቡድን ጋር ሆኖ ማጥናትን በፍጹም አይሹም። ራሳቸውን ወደ መሬት አቀርቀረው መፍታት ያለባቸውን ውስብስብ ነገር ደጋግመው ያስባሉ። ራስን መግለጽ ከማይችሉት ከሚችሉት ጋር አብረው መጓዝ ይችሉ ዘንድ አስተማሪዎች ታላቅ ጥንቃቄ ቢያደርጉ የተሻለ ይሆናል። ማን ምን አይነት ተሳትፎ ቢያደርግ የተሻለ ስኬታማ ይሆናል የሚለውን ለይተው ማወቅ አለባቸው።
ከን እንዳለችው አስተማሪዎች ለእያንዳንዱ ተማሪ የመናገር እድልን በመስጠት በሰዎች መካከል መናገር እንዲችሉ ቀስ በቀስ ማስተማር ይቻላል።
Simple act of waiting a few seconds after you ask a question and before calling on a student will get a lot more participation than the normal thing of asking the question and 1 second.
የማሰቢያ ጊዜን ለተማሪዎች መስጠት በተለይም ራሳቸውን መግለጽ ለማይችሉት በጣም አስፈላጊ ነው። ከመናገራቸው በፊት ደጋግመው ማሰቡን ይሻሉና።
ሱዛን ኬን Quiet Power: The Secret Strengths of Introverts ከሚለው መጽሐፏ እንዲረዱላት የምትፈልገው ራስን መግለጽ አለመቻል በአንድ ጀምበር መለወጥ የማይቻል ነገር ቢሆንም በጊዜ ሂደት የተሻለ ስለራሳቸው ግልጽ እንዲሆኑ ማድረግ ይቻላል።
ስሚልንገራችሁ ስሚ ማነው?
Gambino B.O.A.
ተናጣሪ የጋቢና ጉዞ ይከተላል። አሁን እዚህ በጋቢና ዲጄ ፋትሱና አሳፍረናል። ዲጄያችን ነው። ምን ሙዚቃ ይዛል ዲጄ?
ካሉ ከሙዚቃ እንግዲህ አሌክስና ጉሳይን ታቃቸው ነበር።
ዲ ታዲያ
ሰነሱ አልበም ላይ ያው ኢቫንጋሊ ከሚለው አልበም ላይ የአለማየሁ ሄፖ ተመቸሽ የሚለውን አፍሪካን ቢት ያለው ሙዚቃን ጋብዛቸው።
የተመረጡት የመላው ኢትዮጵያ አንድነት ድርጅት መኢአድ ሊቀመንበር በድርጅታቸው የተፈጠረውን መከፋፈል በማስተረክ አንድነቱን ለማጠናከር እንደሚሰሩ አስታወቁ። ዶክተር በዛብህ ደምሴ በዛሬው ዕለት በአዲስ አበባ የፓርቲው ምርጫ ከተካሄደ በኋላ ባሰሙት ንግግር የድርጅቱ አንድነት አጥኩሯቸው እንደሚሆን ገልጸዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
ከፕሮፌሰር አስራት ወልደየስ ያመራር ዘመን እስከ ቅንጅት መስረታ ከ97ቱ ምርጫ እስከ ውዝግቡ ማግስት በአባላቱ ብዛት የሚመራ በጥንካሬ የተጓዘ ዋነኛ ፓርቲ ነበር መያድ ከ1.2 ሚሊዮን ከፋይ አባላቱ ጋር። ይህ ደግሞ የተለያዩ ተንታኞች እምነት የግምገማቸው ማጠቃለያ ነው። መሬትን ያንቀጠቀጠ ፓርቲ ነበር ብለዋል አንድ የአዲስ አበባ ዩኒቨርሲቲ ምሁር ስለቀደመው ጥንካሬው ሲናገሩ። ዛሬ መያድ በቀደመው ጥንካሬው በያኔው አቋሙ ላይ አይደለም። አወዛጋቢውን የ1997 ምርጫ ተከትለው የመጡት የቀጠሉት አመታት ሁሉ ፓርቲው እየተዳከመ በውዝግብም እየተጀገረ የመጣባቸው ናቸው። ሰሞኑን በተካሄደው ጠቅላላ ጉባኤ ሊቀመንበር ሆኖ የተመረጡት ዶክተር በዛብህ ደምሴም እነዚህ ችግሮች መኖራቸውን ይቀበላሉ። በዚህ የሐላፊነት ዘመናቸው ቅድሚያ የሚሰጡት ተግባርም ችግሮቹን መፍታት መሆኑን ለአሜሪካ ድምጽ አብራርተዋል።
የተዳከመውን የመላው ኢትዮጵያ አንድነት ድርጅት ጠንካራ እንዲሆን አባላቱ ባሁኑ ጉባኤ ያሳዩት ጥንካሬ በራሳቸው አቅም በራሳቸው ገንዘብ ማንንም ሳስቸግሩ ተሰባስበው ገንዘብ አውጥተው አዲስ አበባ ውስጥ ያሉት አማራሮች ያደረጉት አስተዋጽኦ ከፍተኛ ስለሆነ ለዚህ ሊመሰገኑ ይገባል። ሌላው በኔ እምነት አሁን የተበታተነውን በየቦታው የተበታተኑት የመላው ኢትዮጵያ አንድነት ድርጅት ደጋፊዎችና አባላት አንድ ላይ ተሰባስበው ጠንክረው ድርጅታችንን ወደ ከፍተኛ ጥንካሬ ወደ ነበረበት 97 ያደርሱታል ብዬ ስለምገምት በዚህ ላይ በከፍተኛ ደረጃ ሰራሉ ብዬ ገምታለሁ።
መኢያድ በነበረው ጥንካሬው ያልቀጠለው በውስጣዊና በውጫዊ ምክንያቶች እንደሆነም ዶክተር በዛብህ ተናግረዋል።
አንድ ሰርጎ ገብተውበት ሌላው ደግሞ ያለው መንግስት እንደምታውቀው ጠንካራ ተቋሚ አይፈልግም። የመላው ኢትዮጵያ አንድነት ድርጅት ጠንካራና መሰረት በየቦታው ግራስሩት ያለው መሆኑን ስለሚያውቅ መንግስትም ከፍተኛ ተጽዕኖ ስለሚያደርግበት በዛ ምክንያት ነው ተዳክሞ አሁን በዚህ ሁኔታ ያለው። ነገር ግን በእኔ እምነት ወደፊት የተሻለ ይህንን የመላው ኢትዮጵያ አንድነት ድርጅትን እናያለን ብዬ ተስፋ አደርጋለሁ።
ይህን ጥያቄ አነሳው ስለምንድን ነው ጠቅላላ ጉባኤያችሁ አሁን የተካሄደው ጠቅላላ ጉባኤ አመራሮችን ከመምረጥ በተጨማሪ በዚህ የድርጅቱ የውስጥ ጉዳይ ላይ ወይም ድርጅቱ መዳከሙን በተመለከተ ሲያካሄደው ውይይት አለ ወይ? ምን ያስቀመጠው አቅጣጫ አለ? እንዴትስ ነው ከዚህ በኋላ የምትቀሳቀሱት ለማለት ነው?
አሁን ቅድም እንደጠቀስኩት ተደርጎ የነበረው ጉባኤ በእውነቱ ለተመረጡት ሰዎች ፕሬዚዳንቱም ሆነ ለስራ አስፈጻሚ ኮሚቴ ድርጅቱን የተሻለ እንዲያደርጉ ማንዴት ሰጥቷቸዋል። ምን ማለት ነው?
ውክልና ወይም ስልጣን ሰጥቷቸዋል።
ውክልና ወይም ስልጣን ሰጥቷቸዋል። በዚያ መሰረት በእኔ እምነት አሁንም ይሄ ድርጅት ከነበረበት ቀውስ ውስጥ ይወጣል ብዬ ገምታለሁ።
በፓርቲው አጠቃላይ ልዩነቶች ላይ እናተኩርና ፓርቲው ለሀገሪቱ ፖለቲካ ቀድሞ በነበረው ጥንካሬ ቀድሞ በነበረው ስም በአንድ ወቅት አስታውሳለሁ ዶክተር ዳኛቸው አሰፋ መሬትን ያንቀጠቀጠ ፓርቲ ነበር መያድ ሲሉ እስከ መናገር ሄደዋል። እና በዛ አይነት ጥንካሬ የነበረ ተቃዋሚ ፓርቲ አሁን ግን በጣም ልዩነቶቹ ከመስፋታቸው የተነሳ አብዛኛውን ጊዜ ባለፉት ዓመታት ያሳለፉት አመራሮቹም ሌሎቹም እርስ በርሳቸው ያለውን ልዩነት ሲያሰፉ እርስ በርሳቸው ሲነታረኩ ነው እያሉ የሚተቹ ወገኖች አሉ። ይሄንን ለማስተረቅ ይሄንን ስሙን ለመቀየር ፓርቲው ምን ሊያረጋ አስቧል? ለምሳሌ አሁን በጠቅላላ ጉባኤው ሲተወሰነ ነገር አለ ወይ? ሌላው ቀርቶ የቀድሞው ሊቀመንበር ለረጅም ዓመታት ያገለገሉት ኢንጂነር ኃይሉ ሻውልም አሁን ከፓርቲው አመራሮች ጋር ጥሩ ግንኙነት እንደሌላቸው ነው የሚነገረውና ምንድነው ይሄንን አንድነት ይሄንን መንፈስ ለመለወጥ ወይም አሁን ያላችሁን ስም ለመቀየር ምን አይነት አቅጣጫ አስቀምጣችኋል? በጠቅላላ ጉባኤው ተነስቶ ከሆነ ጉዳዩ ማለት ነው ወይስ እንደ አጀንዳ አልተነሳም?
ጥሩ ነው። ይሄ እንደ አጀንዳ አልተነሳም፣ ግን በእኔ እምነትን ያሁን ለማስቀመጥ የምፈልገው ነገር ቢኖር እነዚህ ከፓርቲው አሁን ተወግደው ውጪ ሆነው የሚከራከሩት ሰዎች ለተወሰኑ ጊዜ እኮ ለዚህ ድርጅት ከፍተኛ አስተዋጽኦ ያደረጉ ሰዎች ናቸው። እነሱ ለዚህ ድርጅት በጎ ነገር ጥሩ ነገር ተመኝተው እኛ ብቻ ነን አዋቂዎች እኛ ነን መሪዎች መሆን ያለብን ብለው እስካላሉና እንደሌላው በሰላማዊ መንገድ ከኛ ጋር ለመታገል የሚፈልጉ ከሆነ እኮ ለነማሙሼትም ሆነ ለሌሎቹ በሩ ክፍት ነው። ምክንያቱም ይሄንን ቤት ለመገንባት ጠንካራ ፓርቲ ለማድረግ የምንፈልግ ከሆነ ተስማምተን መስራት ይኖርብናል እንጂ እኛ አሁን 3-4 ቦታ ተቆራርጠን ብንጣላ በየማስ ሚዲያው ፕሮፓጋንዳ ብነዛ ለማን ነው የሚጠቅመው? ለማን እንደሚጠቅም ግልጽ ነው፣ ለመንግስት ነው የሚጠቅመው።
ዶክተር በዛብህ ደምሴ የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት ሆነው የተመረጡት አቶ አበባው ማህሪን በመተካት ነው። አቶ አበባው ለእጩነት የቀረቡ ቢሆንም ራሳቸውን ማግለላቸው ተገልጿል። አቶ አሰፋ ሀብተወልድ ተቀዳሚ ምክትል ፕሬዝዳንት፣ አቶ ሙልጌታ አበበ ምክትል ፕሬዝዳንት፣ አቶ አዳነ ጥላሁን ደግሞ ዋና ጸሐፊ ሆነው በዚሁ ጉባኤ ተመርጠዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sound of bombs and the place a full of sexy girl and me can't get it.
በፌስቡክ አስተያየቶቻችሁ እየደረሱ ነው። ጋቢናዎች ይመቻችሁ። ማርያማዊት ሀብታሙ ነች። ይመችሽ ማርያማዊት። ሄሎ ጋቢና ቪኦኤ ከድሬዳዋ ብሎናል ዮሐንስ ደስታ። እንዴት ነው ዮሐንስ? ድሬዳዎችስ እንዴት ናችሁ? እናመሰግናለን፣ አስተያየቶቻችሁ ይድረሱን። ወደ ተከታዩ ዘገባችን እንለፍ። ደቡብ አፍሪካ ውስጥ የሽብር ጥቃት አደጋ ሊጣል እንደሚችል የዩናይትድ ስቴትስ፣ እንግሊዝና አውስትራሊያ እያስጠነቀቁ ነው። ሆኖም ደቡብ አፍሪካውያን እንዳይደናገጡ መንግስቱ እየመከረ ነው። አኒታ ፓውል ከጆሐንስበርግ የላከችው ዘገባ ለሰለሞን አባተ ያቀርበዋል።
አሁን ለጊዜው የደቡብ አፍሪካ አይኖችና ቀልብ እረፍት ከማጣታቸውና ውዥንብር ከመብዛቱ በስተቀር የተሰማ ኮሽታ የለም፣ ምንም የለም። ጆበርግ የሚገኘው የአሜሪካ ኤምባሲ ከትናንት በስተያ ቅዳሜ ድንገት አንድ መግለጫ አወጣና እስላማዊ መንግሥት ቡድን በደቡብ አፍሪካ የገበያ ማዕከላት ላይ አደጋ ሊጥል እንደሚችል ተናገረ። ትናንት ሰኞ ደግሞ እንግሊዝና አውስትራሊያ ማስጠንቀቂያውን አጠናከሩ። የአሜሪካ ኤምባሲ ስጋቱን ተለይቶ የታወቀና ከተአማኒ ምንጭ የተገኘ እንደሆነ አስታውቋል። ያ ምንጭ ማን ወይም ምን እንደሆነ ግን አንዳቸውም ፍንጭ አልሰጡም። የዛሬ 7 እና 8 ወር አካባቢም ለነገሩ ዩናይትድ ስቴትስ ተመሳሳይ ማስጠንቀቂያ አሰምታ ነበረ። የሰሞኑን ስጋት በተመለከተ የደቡብ አፍሪካ መንግሥት እምብዛም የተጨነቀ አይመስልም። ከአሜሪካው የማንቂያ ጥሪ ከሁለት ቀናት በኋላ የደህንነት ሚኒስትሩ ብቅ ብለው ተረጋጉ ብለዋል። ሚኒስትሩ ዴቪድ ማክሎቦ በዚሁ መልእክታቸው ጠንካራና የተረጋጋን ዲሞክራሲያዊ ሀገር ሆነን እንቀጥላለን፣ ማስጠንቀቂያው የደቀነብን አንዳችም አጣዳፊ አደጋ የለም ብለዋል። ለነገሩ ደቡብ አፍሪካ የሽብር ፈጠራ ቀዳሚ ኢላማ አይደለችም ሲሉ የሽብር ጉዳዮች ተንታኟ ያስሚን ኦፐርማን የሚኒስትሩን መልእክት አጠናክረዋል።
No evidence that the Islamic State or any other extremist group in South Africa is
እስላማዊ መንግስት ወይም ሌላ ማንም ጽንፈኛ ቡድን ደቡብ አፍሪካ ውስጥ ሰው በሚበዛባቸው ወይም ጎብኚዎች በሚያዘወትሯቸው ስፍራዎች ላይ አደጋ እንደሚጥል የሚያረጋግጥ አንዳችም ተጨባጭ ማስረጃ የለም። ስለዚህ የስጋቱ መጠን ትንሽ ነው።
የአልቃይዳ ግብረአበር የሆኑ ቡድኖች ከዚህ ቀደም በሚቃወሟቸው የአፍሪካ መንግሥታት ላይ አደጋዎችን ጥለው ያውቃሉ። አይቮሪኮስትን፣ ኬንያን፣ ዩጋንዳን ለዋቢ ጠቅሷል። የናይጄሪያው ቦኮ ሐራም የእስላማዊ መንግሥት ቡድን ጉዳይ አስፈጻሚ መሆኑን እያወጀ በራሷ በናይጄሪያና በጎረቤት ሀገሮች ላይ የመረሩ መከራዎችን ሲያደርስ ቆይቷል፣ እያደረሰም ነው። ደቡብ አፍሪካ ግን እኮ ከእነዚያ የግብግብና የግርግር መንደሮችና ግንባሮች የራቀች አገር ነች ብለው የጸጥታ ሚኒስቴሩ መሥሪያ ቤት ቃል አቀባይ ብራያን ዱቤ ማስጠንቀቂያዎቹን አጣጥለዋል። በዚያ ላይ ደቡብ አፍሪካ በጽንፈኞቹ የሁከት ቡድኖች ላይ የሚካሄደው ውጊያ ዋና ተዋናይ አይደለችም።
ደቡብ አፍሪካ በዓለም ዙሪያ ያሉ ግጭቶች ሁሉ በድርድርና በሰላማዊ መንገድ እንዲፈቱ የሚሟገት የውጭ ፖሊሲ ያላት አገር እንደሆነች ነው የምናምነው። በዚህ አቋማችን ምክንያትም ደቡብ አፍሪካ የአንዳንድ ጽንፈኛ ቡድኖች ኢላማ አትሆንም የሚል እምነት አለን።
ይሁን እንጂ ይላሉ በሌላ በኩል የሽብር ምርምርና ትንታኔ ኅብረት ዳይሬክተሯ ጃስሚን ኦፐርማን፣ ደቡብ አፍሪካ ነጻና ንጹሕ ነች ማለት አይደለም። ከ20 እስከ 80 የሚሆኑ ደቡብ አፍሪካውያን ለእስላማዊ መንግሥት ቡድን መግባታቸውን እንደሚሰሙ የሚጠቁሙት ኦፐርማን ብዙዎቹ ቡድኑን የተቀላቀሉት በተዋጊነት ሳይሆን አስተማሪና አስተዳዳሪ እየሆኑ መሆኑን ገልጸዋል። እርሳቸው ያሏቸው ግንኙነቶች ደቡብ አፍሪካ ውስጥ የእስላማዊ መንግሥት ሕዋሶች ስለ መቋቋማቸውም ይሁን የሽብር ጥቃት እየተቀነባበረ ስለ መሆኑ የሚያውቁት ነገር እንደሌለ አመልክተዋል። ይሁን እንጂ የዓለም ሀያላኑ ድቆሳና እርግጫ ሲበዛበት ቡድኑ ፊቱን ወደ እንዲህ ዐይነቱ ጥቃት ሊያዞር እንደሚችል ያላቸውን ግምት ተናግረዋል። የጸጥታ ባለሥልጣናቱ ከስለላ ተቋማት ጋር በተከታታይ መረጃ እንደሚለዋወጡና ሁኔታዎችን በግልጽ እንደሚከታተሉ የጸጥታ ሚኒስቴሩ ቃል አቀባይ ዱቤ አመልክተዋል። በሌላ በኩል ደግሞ የደቡብ አፍሪካውን የጥቃት ማስጠንቀቂያ ያወጡት ሦስቱም አገሮች አሜሪካም፣ አውስትራሊያም፣ እንግሊዝም አንዳቸውም ዜጎቻቸው ወደ ደቡብ አፍሪካ እንዳይሄዱ የሚያሳስብ ማስታወቂያ አላወጡም።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አራጋው ነን። እንግዲህ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።